Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ዛሬ ታክሲውን የምነዳው እኔ ነኝ። ሄኖክ ለዘገባ ደጅ ነው ያለው። መስታወት አራጋው ደግሞ እዚህ ጋቢና ተቆኔ ቁጭ ብላለች።
ሰላም እንደምናመሻችሁ። በምሽቱ የጋቢና ቪኦኤ በጎንደር ከተማ ስለተካሄደው ሰላማዊ ሰልፍ አጭር ዘገባ ይኖረናል።
በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር ክልል፣ በአማራ ክልልም እንደዚሁ የተወሰኑ ህሙማኖች ሪፖርት ተደርጓል።
አጣዳፊ ተውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎች መስፋፋቱን መንግስት አስታውቋል። በዚህም ላይ ዘገባ ይኖረናል።
መሪ ማለት እንግዲህ በማህበረሰባችን ውስጥ የተለያዩ ችግሮች ይኖራል። በአንድም ሆነ በሌላ መልኩ ማህበረሰብ ውስጥ ያለውን ሲስተም በመቀየር አዲስ ነገር ለመፍጠር አዲስ ራዕይ ይዞ የሚነሳ ግብ ያለው ሰው ነው ብዬ ነው የማስበው።
በዚህ በዩናይትድ ስቴትስ ህዝብና ፕሬዚዳንት ግብዣ ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ የቆዩ ወጣቶችን ይዘናል።
እንደምናመሻችሁ በድጋሚ አድማጮቻችን። አሁን ደግሞ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ተመልሼ መጥቻለሁ። በትላንትናው ዕለት ሐምሌ 24 ቀን ጠዋት በጎንደር ከተማ የተቃውሞ ሰልፍ ተካሂዶ ነበር። ያነጋገርናቸው ነዋሪዎች እንደገለጹት ለሰልፉ መነሻ የሆነው ሐምሌ 5 ቀን 2008 ዓ.ም በጎንደር ከተማ ተከስቶ ከነበረው ግጭት ጋር በተያያዘ ነው። በቦታው የተገኙ ነዋሪዎች በመቶ ሺዎች የሚቆጠሩ ህዝቦች አደባባይ መውጣታቸውን የሚገምቱ ሲሆን ተቀርጾ በተለያዩ ሚዲያዎች የተሰራጩ ቪዲዮዎችም ይህን ቁጥር ያሳያሉ። በዚህ ሰልፍ ላይ የተለያዩ መፈክሮችም ተሰምተዋል። አድማጮች፣ ይህን በተመለከተ ሰፋ ያለ ዘገባ ከምሽቱ 3 ሰዓት በሚኖረው ፕሮግራማችን ላይ ይዘን እንቀርባለን። የዲሞክራቲክ ኮንጎ ፕሬዚዳንት ምርጫ እንደ አውሮፓውያን አቆጣጠር በመጪው ታህሳስ 20 ቀን እንዲካሄድና ጆሴፍ ካቢላ ከስልጣን እንዲወርሱ በማለት ተቃዋሚዎች ያቀረቡት ጥያቄ መንግስቱ እምቢ አለ። የተቃዋሚዎች መሪ ኢቴን ቲስካቢድ ለሌሎች ደጋፊዎቻቸው ትላንት እሁድ ባደረጉት ንግግር ካቢላ ምርጫውን ከመስከረም በፊት ይፋ ካላደረጉ እንደ ከፍተኛ የአገር ክደት ይቆጠራል ብለዋል። ፕሬዚዳንት ካቢላ ምርጫውን ባያካሄዱ ካለማወቅ ሳይሆን ኃላፊነት ያለመሰማት ነው የሚሆነው ብለዋል። አንድ የደቡብ አፍሪካ ምክር ቤት አባልና ፕሬዚዳንት ጃኮብ ዙማ ከመጪው ሮብ የከተማ ምክር ቤት ምርጫ በፊት የሚያሰሙት እንካሰላንቲያ ኤኤንሲ በምርጫው አሸንፍ ይሆናል ከሚል ስጋት የመነጨ ነው ተባለ። ፕሬዚዳንት ዙማ ትላንት እሁድ ባሰሙት ንግግር ህዝቡ ህይወቱን ለማሻሻል ከፈለገ ኤኤንሲን መምረጥ ይኖርበታል ማለታቸው ተሰምቷል። ኤኤንሲ ከሀገሪቱ 278 ከተሞች አብላጫውን የያዘ ሲሆን በአሁኑ ምርጫ ግን ፕሪቶሪያ፣ ጆሃንስበርግ እና ፖርት ኤልዛቤት ውስጥ ማሸነፉ አጠራጣሪ መሆኑን የህዝብ አስተያየት መለኪያዎች አመልክተዋል። የናይጄሪያ ባለስልጣናት በተጭበረበረ ኢሜይል በብዙ ሚሊዮን የሚቆጠር የሰዎችን ገንዘብ ይወስዳል የተባለ ቡድን መሪን በቁጥጥር ስር አዋሉ። ኢንተርፖል የተባለው ዓለም አቀፍ የፖሊስ አገልግሎትና የናይጄሪያ ገንዘብ ወኪሎች ኬሚሽል ዛሬ ሰኞ በሰጡት መግለጫ የናይጄሪያ ዜግነት ያለውና ማይክ በሚል ስም ብቻ የሚጠራው 40 ዓመቱ ግለሰብ ባለፈው ሰኔ ወር ነው ፖርት ሃርኮርት ውስጥ በተካሄደ አሰሳ በቁጥጥር ስር እንደዋለ አመልክተዋል። ባለስልጣናቱ ገለጻ መሰረት ማይክ ናይጄሪያ ውስጥ ብቻ ወደ 40 ያህል ሰዎችን በዚህ የማጭበርበር ተግባር እንዳሰማራ ተደርሶበታል። ይህ በእንዲህ እንዳለ እዚያው ቱርክ ውስጥ ከመፈንቅለ መንግስት ሙከራው ወዲህ ያለው የፕሬስ ነጻነት አሳሳቢ የሆነ መምጣቱን ተቺዎች ይናገራሉ። ወደ 20 ሺህ ሰዎች ከመደበኛ ስራቸው ተባረው አሁንም ማባረሩ እንደቀጠለ ባለበት ወቅት የአሁኑ ትኩረት ደግሞ መንግስትን በሚተቹ በአጠቃላይ በተቃዋሚዎችና በተለይም በጋዜጠኞች ላይ መሆኑ እየተሰማ ነው። ከመፈንቅለ መንግስት ሙከራው ወዲህ ብቻ 29 ዜጎች ታስረዋል። በተያያዘም የቱርክ ኃይሎች በመፈንቅለ መንግስት ሙከራው ወቅት ፕሬዚዳንት የነበሩት ሆቴል ላይ ጥቃት አካሂደዋል ያሏቸውን 11 ወታደሮች ዛሬ ሰኞ አስሯቸዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
Gambino, B-O-A.
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
አድማጮች እንግዲህ ለመጀመሪያ የያዝነው ዘገባችን ጎንደር ውስጥ የተካሄደውን የተቃውሞ ሰልፍ የተመለከተ ነበር። ነገር ግን በቴክኒክ ችግር ምክንያት አልደረሰልንም። ትላንት ሐምሌ 24 ቀን ጠዋት በጎንደር ከተማ የተቃውሞ ሰልፍ ተካሂዶ ነበር። ያነጋገርናቸው ነዋሪዎች እንደገለጹት ለሰልፉ መነሻ የሆነው ሐምሌ 5 ቀን 2008 ዓ.ም በጎንደር ከተማ ተከስቶ ከነበረው ግጭት ጋር በተያያዘ ነው። በቦታው የተገኙ ነዋሪዎች በመቶ ሺዎች የሚቆጠሩ ህዝቦች አደባባይ መውጣታቸውን የሚገምቱ ሲሆን ተቀርጾ በተለያዩ ሚዲያዎች የተሰራጩ ቪዲዮዎችም ይህን ቁጥር ያሳያሉ። በዚህ ሰልፍ ላይ የተለያዩ መፈክሮች ተሰምተዋል። ይህንን በተመለከተ በሰልፉ ላይ የተገኙ ሰዎችንም አነጋግረን እንደዚሁም የአማራ ክልል የኮሚኒኬሽን ጉዳዮች ዳይሬክተር አቶ ንጉሱ ጥላሁንን ማነጋግረን ሰፋ ያለ አዘጋጅት አዘጋጅተናል። ይህንን በምሽቱ 3 ሰዓት በሚኖረው የመደበኛ የአማርኛ ቋንቋ ስርጭታችን በዛ ይዘን እንቀርባለን።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mestaward Aragao.
Biki talama Johnny na Gabina VOA. With Henok Fente and Mestaward Aragao.
የአጣዳፊ ትውከትና ተቅማጥ በሽታ ከአዲስ አበባ በተጨማሪ ወደ ክልሎች መስፋፋቱን መንግስት አስታወቀ። የችግሩ ስፋትና የተመዘገቡ በሽተኞች ቁጥር ግን አልተገለጸም። እስክንድር ፍሬው ከአዲስ አበባ አጠር ያለ ዘገባ ልኳል።
የአጣዳፊ ትውከትና ተቅማጥ በሽታ በተለያዩ የአዲስ አበባ አካባቢዎች መከሰቱ ከተገለጸ ወራት ተቆጥረዋል። የበሽታውን ስርጭትና ቁጥጥር በተመለከተ መረጃዎች ሲሰራጩ የቆዩትም ይህችኑ ከተማ ማዕከል በማድረግ ነው። ዛሬ ይፋ የተደረገው መረጃ ግን በሽታው ወደ ክልሎችም መሰራጨቱን አረጋግጧል። የኢትዮጵያ ጤና ምርምር ኢንስቲትዩት ምክትል ዳይሬክተር ዶክተር ዳዲ ጂማ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንደገለጹት በሽታው ወደ ክልሎችም ተዛምቷል።
በኦሮሚያ ክልል፣ በሶማሌ ክልል፣ በአፋር ክልል፣ በአማራ ክልልም እንደዚሁ የተወሰኑ ህሙማኖች ሪፖርት ተደርጓል። ስለዚህ ይልቁንም የመዛመት አዝማሚያ ያለው ማለት ነው። አጠቃላይ የህብረተሰብ ተሳትፎ ነው፣ ንቅናቄ ያስፈልጋል። ሁላችንም በተደራጀ መልኩ እንቅስቃሴ አድርገን አካባቢያችንን ማጽዳት፣ የግል ንጽህናችንን በሚገባ መጠበቅ፣ ምግባችን ንጹህ ስለመሆኑ ማረጋገጥ፣ የምንጠጣው ውሃ ንጹህ ስለመሆኑ ማረጋገጥ ያስፈልጋል። የሁላችንም ድርሻ ይሆናል ማለት ነው።
በክልሎችም ሆነ በአዲስ አበባ የተመዘገቡ በሽተኞች ቁጥር ግን በዘገባው አልተጠቀሰም። ቪኦኤ ከዚሁ ኢንስቲትዩትና ከጤና ጥበቃ ሚኒስቴር መረጃ ለማግኘት ያደረገው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በዚህ በዩናይትድ ስቴትስ ህዝብና ፕሬዚዳንት ግብዣ ላለፉት 6 ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና ሲያገኙ ቆይተዋል። ወጣቶች ዛሬ እነዚህ ወደ 1000 የሚጠጉ ወጣቶች በዋሽንግተን ዲሲ ተሰባስበው ከዩናይትድ ስቴትስ መንግስት ባለስልጣናትና ሴናተሮች ጋር ሲወያዩ ውለዋል። ሄኖክ ሰማዝጌር እዛው ቦታው ተገኝቶ ከነዚህ የማንዴላ ዋሽንግተን ወጣት መሪዎች ጋር ነው የሰነበተው። ዛሬም አሜሪካዊ የፖለቲካ የንግድና የማህበረሰብ መሪዎች ጋር ያደረጉትን ውይይት አስመልክቶ ሊገልጽልን በስልክ በጋቢና ተሳፍሯል። ሄኖክ ግባ ወደ ታክሲው። እንደምን አላችሁ?
አፈራለሁ። የዛሬ ዳርዳሩን እየሰራሁኝ ነው ያለሁት። አስደመሽ እንዳልሽው መስታወት፣ በጣም ደስ የሚሉ ወጣቶች ናቸው እና እኔም ደስ ብሎኛል።
እንደው ምን ይመስላል አሁን የፊታችን እሮብ ፕሬዚዳንት ኦባማንም ያገኛሉ የሚል መረጃ ደርሶናል እና እንዲህ እስቲ ጠቅለል አድርገን ንገረን ስላለው ሁኔታ እና
እንግዲህ እነዚህ ወጣቶች ከኢትዮጵያ የመጡት 51 ናቸው። ከዚህ በፊት ከ12-20 የሚሆኑ ወጣቶች ነበሩ የሚመጡት። ብዙ ቁጥር ያላቸው ኢትዮጵያውያን ወጣቶች ናቸው ወደዚህ ወደ በማንዴላ ዋሽንግተን መርሃ ግብር እየተሳተፉ የሚገኙት። አሁን ዋሽንግተን ዲሲ ነው ያሉት። ከተለያዩ የአፍሪካ ሀገሮች የተጧጡትን ስንጨምር ደግሞ ወደ 1000 ይጠጋሉ። እንግዲህ በዛሬው ዕለት ከኮንግረስ አባላት በተለይ ከሴናተር ኩንስ ጋር በቀጥታ ውይይት አድርገዋል። በሴኔቱ የውጭ ጉዳይ አፍሪካ ንዑስ ኮሚቴ ውስጥ ከፍተኛ ስልጣን ያላቸው ሴናተር ናቸው። አፍሪካ ከዩናይትድ ስቴትስ ጋር ስላላት ግንኙነት፣ የወጣቶች ሚናስ ምን ሊሆን ይችላል በሚል አልፎም ደግሞ የአፍሪካና የዩናይትድ ስቴትስ የወደፊት የጋራ እድገት ፈተናዎች ዙሪያ ሲወያዩ ነው ያሉት። እነዚህ ወጣቶች እንግዲህ አስቀድመው ለስድስት ሳምንታት ያህል ዩናይትድ ስቴትስ ከመጡ እንግዲህ ስድስት ሳምንት ሆኗቸዋል፣ በተለያዩ ታዋቂ በሆኑ የዩናይትድ ስቴትስ ትምህርት ቤቶች፣ የትምህርት ተቋማት፣ የአስተዳደርና የሲቪክ እንደዚሁም የንግድ ተቋማት ትምህርት ስልጠና፣ እርስ በርስ ደግሞ ከምንም በላይ ዋናው ነገር ይሄ ነው መስታወት፣ የንግድ ልውውጥ ሲያደርጉ ነው የቆዩት እነዚህ ወጣቶች።
እንግዲህ እነዚህ ወጣቶች ሄኖክ እንዴት እንደተመረጡ አሁን አዳዲስ አድማጮች ሊኖሩ ይችላሉ፣ ባለፈው ሳምንት የነበረውን ዘገባህን ያላዳመጡ፣ በምንድን ነው ተመርጠው በምን መስፈርት ነው ተመርጠው ወደዚህ ሊመጡ የቻሉት? ሲሆንም ጥያቄ አለ፣
ተጨማሪ ጥያቄ አለኝ እዚህ ጋር ሄኖክ። ቅድም ጠቀስ አድርገኸዋል፣ በፊት የነበረው ቁጥር ላይ አሁን በርከት ያለ ቁጥር ተጨምሯል የሚል የመጀመሪያው የተመረጡት እንትኖች ተሳታፊዎች ከአዲስ አበባ ነበር። ከዛ ቀጥሎ ግን እየሰፋ መጥቶ አሁን ደግሞ ከአዲስ አበባም ውጪ ያሉ ሌሎች የክልል ከተሞች ተጨምረው መመረጣቸውን ባለፈውም ዘገባ ስታነሳ ሰምተናል። እና እንዴት ነው የዚህ የምርጫው ሁኔታ የሚለውን አያይዘህ ብትመልስልን።
በጣም ጥሩ። እንግዲህ በሶስት መስኮች ነው ዋና ዋናዎቹ መስኮች፣ በንግድ ስራ እንደዚሁም በስራ ፈጠራ ችሎታቸው የተመረጡ አሉ፣ በመንግስትና ሕዝብ አስተዳደር ውስጥ ደግሞ ባበረከቱት አስተዋጽኦ የተመረጡ አሉ፣ እንደዚሁም ደግሞ በማህበረሰብ ተቋማት አመራር ችሎታቸው የተመረጡ አሉ። በአጠቃላይ በዚህ አመት 1000 የሚጠጉ የማንዴላ ዋሽንግተን ተከታታዮች ቢኖሩም በአጠቃላይ ከአፍሪካ ዙሪያ ለዚህ ያመለከቱ ወደ 40000 የሚጠጉ ወጣቶች ናቸው። እነዚህ ወጣቶች በማህበረሰባቸው በግል ኑሯቸው የመሪነት ችሎታ ያላቸው፣ የግል ኑሯቸው ማስተዳደር ብቻ ሳይሆን በማህበረሰባቸው ውስጥ ለውጥ ለማምጣት ኑሯቸውን ለማሻሻል፣ ሀገራቸውን ለማሻሻል፣ አህጉራቸውን ለማሻሻል የሚጥሩ ናቸው። እዚህ በዩናይትድ ስቴትስ እንግዲህ በቆዩባቸው ጊዜያት በርካታ ስልጠናዎችን ነው የወሰዱት። ተሞክሮዎችን፣ አሰራሮችን ቀስመዋል። የራሳቸውን ደግሞ አበረታች የሆኑ ታሪኮች እንደዚሁም የመሪነት ብቃት ያላቸው ወጣቶች ናቸው እና እርስ በርስ የሚማማሩበት እርስ በርስ የሚወያዩበትና የራሳቸውንም ብቃት ከሌሎች ጋር አብረው በማጣመር ወደ አፍሪካ ወደ ኢትዮጵያ በተመለሱ ጊዜ አብረው እንዲሰሩ የሚያስችል አምድ መፍጠር ነው። እንግዲህ ቁጥሩን ከመጨመር አንጻር ጽዮን ያነሳሽው ጥያቄ ተሳታፊዎቹ አስቀድሞ ከአዲስ አበባ እንደነበሩ አሁን ደግሞ በስፋት የተለያዩ ክልሎች የሚሰሩ እየመጡ እንደሆነ ገልጸሻል። አዎ፣ ቁጥሩ እየጨመረ በሄደ ቁጥር በመጀመሪያ እንግዲህ ቀዳሚዎቹ የመጡት 3 ነበሩ፣ 3ቱም ከአዲስ አበባ ነበሩ። ግን እየሰፋ በሄደ ቁጥር በርካታ ሀገሮች እየታቀፉ እንደዚሁም ደግሞ መርሃ ግብሩ ስኬት እያመጣ እንደሆነ የሚያሳይ ስለሆነ በገንዘብም ቢሆን ተጨማሪ እርዳታ እየተገኘበት ያለ ጉዳይ ነው። እንግዲህ ወጣቶቹ ልምድ ሲቀስሙ፣ እርስ በርስ ሲወያዩ፣ እርስ በርስ ሲተዋወቁ፣ በዚህ ደግሞ በዩናይትድ ስቴትስ ታላላቅ ባለስልጣናትን በመግቢያው እንዳላችሁት ፕሬዚዳንት ባራክ ኦባማን ያገኛሉ። የዩናይትድ ስቴትስ መንግስትና አስተዳደር ትልልቅ ቁልፍ ባለስልጣናትን፣ የንግድ ስራ መሪዎችን፣ የተለያዩ ኩባንያዎችን በሙሉ የመንግስትን እና የህዝብ አገልግሎት ስራ የሚሰሩ ሰዎችን፣ እነዚህን ሁሉ ሲያገኙ፣ ሲያነጋግሩ፣ እንዴት እንደሚሰሩ ሲመለከቱ ነው የቆዩት እና በጣም ተስፋ የተጣለባቸው ወጣቶች ናቸው። አፍሪካን በብቃት ይመራሉ፣ ማህበረሰባቸውን በብቃት ይመራሉ፣ ሀገራቸውን በብቃት ይመራሉ በሚል
እሺ ሄኖክ፣ እንግዲህ ከሰዓት አንጻር ብዙ ብናወራ ደስ ይለናል። ይህንን ዘገባ ነገም ከነገ ወዲያም የሚቀጥል ከሆነ ያው አንተን እንጠብቃለን ማለት ነው።
አዎ፣ በፌስቡክ አት ቪኦኤ አማሪክ ላይ ዛሬ ከሰዓት አድማጮቻችን እንዲከታተሉን ለመጋበዝ ፈልጋለሁኝ። በቀጥታ ከነዚህ ከ51 ኢትዮጵያውያን እስካሁን 2 ነው ያሰማነው። ቀጥለን ዛሬ የምናነጋግራቸው ሌሎች 2 አሉ። ከሌሎቹም ቀጥታ በፌስቡክ እናንተም ጥያቄዎቻችሁን እየጠየቃችሁ አድማጮች፣ ተከታታዮች ከእነሱ ጋር የምትወያዩበትም መድረ ድረስ ዛሬ ማምሻውን እንፈጥራለን እንድትከታተሉን እንጋብዛለን።
እሺ፣ እናመሰግናለን ሄኖክ።
ከዛ በፊት እንግዲህ ሄኖክ እናንተን በጣም እያመሰገንን አድማጮቻችንን ግን እንደው ትንሽ ዘና ለማድረግ አንድ ሙዚቃ እንጋብዛቸው። ወንዲ ማክ
She's a man at the beginning. She's a man at the beginning. She's a man at the beginning. She's a man at Passava chagrena facchina la me Carmas vado Carmas va chagrena le shio anchi bube calve cantino malishu eski mata natto ye salam tsai Chefu yaleo Ugute aynishin eski Amarini Pramakkananya Amarini Basmara mangari Amarini Pradabrasina Amarini Deskalai mauradi Amarini Makali adirri Amarini Tepomasafari Amarini Bapasha olai Amarini Anchi manchashari Boku besiti Yemmalesu Bakot nigaru Gashi machinu Hamachinu
ሄኖክ እንግዲህ ካነጋገራቸው ወጣቶች መካከል ሁለቱን አግኝቷል። ባለፈው ቀደም እንደተናገረው ቀዳሚው ይልቃል ሐሳቤ ነው፣ አስተማሪ ያካል ጉዳተኞች አቅም እንዲገነቡ የሚሰራ ወጣት ነው። እስቲ ወደ ጥያቄና መልሱ እንሄድ።
ይልቃል ሐሳቤ ባላለው ሞያዬ በህግ ትምህርት ክፍል የህግ መምህር ነኝ። ደብረብርሃን ዩኒቨርሲቲ ነው የምሰራው። ደብረብርሃን ዩኒቨርሲቲ ሶስት ዋና ዋና ተግባሮች አሉት እንደማንኛውም ከፍተኛ ትምህርት ተቋም። ከነዚህ ውስጥ አንዱ የኮሚኒቲ ሰርቪሲንግ ነው። ስለዚህ በኮሚኒቲ ሰርቪሲንግ ስር የነጻ ህግ ድጋፍ ማዕከል አለን። ነጻ ህግ ድጋፍ ማዕከሉ ላይ በጥብቅና አገልግሎት ፈቃድ ስላለኝ በዋናነት መክፈል የማይችሉና ተጋላጭ የሆኑ ማህበረሰብ አካላትን ጉዳይ ይዘን እንከታተላለን። በነጻ ድጋፉ እዛ ውስጥ በስፋት እሳተፋለሁ ማለት ነው፣ ጉዳዮችን ይዞ መከታተል ረገድ። ከዛ ባሻገር ደግሞ በከተማው ላይ የአይነ ስውራን ማህበር አለን። የአይነ ስውራን መምህራንና ተማሪዎች የሙያ መደጋገፍ እና ማሻሻያ ማህበር ነው። እዛ ማህበር ላይ በተለይ አይነ ስውራን አክሰስ ቱ ኢንፎርሜሽን ወይም ለኢንፎርሜሽን የመረጃ አቅርቦት እንዲኖራቸው ለማድረግ የተቻለንን ጥረት እናደርጋለን። ስለዚህ ለአይነ ስውራ መምህራንና ተማሪዎች ከዩኒቨርሲቲው ጋር በመተባበር በኮሚኒቲ ሰርቪሲንግ አገልግሎቱ ማለት ነው፣ ወይም የማህበረሰብ አገልግሎት ዘርፉ ማለት ነው፣ ከሁለት ጊዜ በላይ የኮምፒውተር ስልጠና ሰጥተናል። ከዛም ባሻገር የልዩ ፍላጎት ባለሙያዎችን ጠርተን እንደዚሁ የኮምፒውተር ስልጠና በዩኒቨርሲቲው አማካኝነት ተሰጥቷል። እዛ ውስጥ ስልጠናውን በመስጠት አገልግሎት ሰጥቻለሁ ማለት ነው። በተለይም በአይነ ስውራን ማህበራችን ላይ ደግሞ የተለያዩ የግንዛቤ ማስፊያ ስልጠናዎችን አባላት የኮምፒውተር ትሬኒንግ እንዲያገኙ ማመቻቸትን እንዲሁም የተለያዩ አገልግሎቶች የሚያገኙበትን ማዕከል ለመፍጠርም እየተንቀሳቀስን ነው። በደብረ ብርሃን ከተማ ለአይነ ስውራን የሚሆን የሪሶርስ ሴንተር ነገር ስታብሊሽ ማድረግ በመመስረት አባላት የኮምፒውተር አቅርቦት፣ የኢንተርኔት፣ የኦዲዮ፣ የብሬል መጽሐፍት እንዲኖራቸው ለማድረግ የሚያስችል ማዕከል ለመመስረት በደብረ ብርሃን ከተማ ላይ እንግዲህ ፕሮጀክት ቀርጸን እንቅስቃሴ እያደረግን ነው። ይሳካል፣ በቅርብ ቀን እናሳካዋለን ብዬ አስባለሁ። እንዲህ አይነት ስራዎችን እየሰራው ነው የምገኘው። እዛ ማህበር ውስጥ እኔ በማኔጀርነት እየሰራው ነው ያለው። ታው
እንግዲህ በአሁን ያለው በኦባማ ዋሽንግተን ፌሎሺፕ እንዲያውም ኔልሰን ማንዴላ ስም ተሰይሟል። ታላቁ አፍሪካዊ መሪ። መሪ ማለት ለአንተ የማህበረሰብ ወይም እንደው በአጠቃላይ መሪ ምንድን ነው?
መሪ ማለት እንግዲህ በማህበረሰባችን ውስጥ የተለያዩ ችግሮች ይኖራሉ። ማህበረሰባችን ያለ ሲኖር የነበረበትን ልማዳዊ ድርጊቶችን በመቀየር ትራንስፎርሜሽን ወይም ደግሞ ሽግግር ይፈልጋል ማህበረሰቡ እና በአንድም ሆነ በሌላ መልኩ ማህበረሰቡ ውስጥ ያለውን ሲስተም በመቀየር አዲስ ነገር ለመፍጠር አዲስ ራዕይ ይዞ የሚነሳ ግብ ያለው ሰው ነው ብዬ ነው የማስበው።
ቀጣዩ የሄኖክ ዘገባ አሁንም ወደዚህ ወደ ያሊ ነው የሚያቆየን። ቀጣዩ እንግዳም መምህርና የአካባቢ ጥበቃ ወጣት የማህበረሰብ መሪ ነው። ሰውነት ተስፋ ይባላል። ከሄኖክ ጋር ቆይታ አድርጓል።
ሰውነት ተስፋዬ እባላለሁ። መደወላቡ ዩኒቨርሲቲ የቱሪዝም ማኔጅመንት ትምህርት ክፍል መምህር ነኝ። እንዲሁም የመደወላቡ ዩኒቨርሲቲ የሰስቴናብል ቱሪዝም ክለብ የሚባል መስራችና ስራ አስኪያጅ ነኝ።
ምንድን ነው የሚሰራው ሰስቴናብል ቱሪዝም ክለብ?
ሰስቴናብል ቱሪዝም ክለብ የሚሰራው በዩኒቨርሲቲያችን በቅርብ አቅራቢያ የሚገኘው የባሌ ተራሮች ብሔራዊ ፓርክ ጥበቃ ዙሪያ የግንዛቤ ማስጨበጫ ስራዎችን መስራት ነው። በውስጡ ለሚኖሩ ሰዎችና ለተሳፋሪዎች፣ ለመንገደኞች መንገድ በሚጠቀሙትን የግንዛቤ ስራ ማስጨበጫ መስራት ነው።
ከማጋ ነው የምትሰሩት? እንዴት ነው ግንዛቤ የምታስጨብጡት? እንዴት ነው ሰው የምታደራጁት?
የምንሰራው ያው ተማሪዎቻችንን፣ መምህራኖችን እንዲሁም በባሌ ተራሮች ብሔራዊ ፓርክ የሚገኙ ሰራተኞችን እንዲሁም በቱሪዝሙ ዙሪያ እና በአካባቢ ጥበቃ ዙሪያ የሚሰሩ ሌሎች ሴክተር መስሪያ ቤት የሚሰሩ ሰዎችን በማስተባበር ለምሳሌ የጽዳት ዘመቻ እናደርጋለን። ለምሳሌ በብዛት አሁን ችግር የሆነው ፓርኩን አቋርጦ በሚሄደው መንገድ የሚጠቀሙ ሳፋሪዎች እና መንገደኞች ፕላስቲክ ቦትልስ፣ የተለያዩ ፌስታሎች፣ ሌላ ቆሻሻዎች በብዛት ይጣላል እና እሱን የማጽዳት ስራ እንዲሁም ደግሞ የግንዛቤ ማስጨበጫ ስራ ለምሳሌ ማድረግ ያለባቸውና የሌለባቸውን ነገሮች በተለያዩ ፎልደር በመበተን ማነው ሊፍሌት በመስጠት እንዲሁም እዛውም ኦን ዘ ስፖት እያቆምን መኪናውን ተሳፋሪዎችንም ሹፌሮችንም እናስተምራለን ማለት ነው።
ለውጥ አምጥታችኋል?
ብዙ ሰዎች ከዛ በኋላ በጣም አዌር ሆነዋል። ለውጡ አሪፍ ነው፣ አበረታች ነው፣ ግን ብዙ መስራት ይጠበቅብናል። አሁንም
መሪ ማለት ለአንተ ምንድን ነው? አመራር
መሪ ነኝ ብዬ አስባለሁ። ምክንያቱም ሰዎችን ለምሳሌ አንድ ችግር አለ በጣም መፈታት ያለበት ችግር። ስለዚህ ያን ችግር በደንብ አይቶ ናህል ችግሩ ትልቅ ችግር እንደሆነ በደንብ ተረድቶ በዛ ዙሪያ ሰዎችን ማስተባበር ጊዜውን ሪሶርስን አንድ ላይ አስተባብሮ ሰዎችን አነቃክቶ አሳምኖ ስለ ችግሩ ነገር በደንብ አስረድቶ ማንቀሳቀስ ያው የመሪነት ሚና ስለሚያስፈልገው ያው አይ ቲንክ መሪ ነኝ ብዬ አስባለሁ። ያ ማለት ከትምህርት ከመስጠት ባሻገር ያው የዩኒቨርሲቲዎች አንዱ ዓላማ የማህበረሰብ አገልግሎት መስጠት ነው። ስለዚህ በተለያየ ጊዜ አጫጭር ስልጠናዎችን በጣም ቆላማ የባሌ ዞኖች ውስጥ ድረስ በመሄድ እንሰጣለን። ከአካባቢ ጥበቃ ጋር እንዲሁም ከቱሪዝም ልማት ጋር ተያይዞ እንዲሁም ከቅርስ ጥበቃ ጋር ተያይዞ የተለያዩ ባለድርሻ አካላትን መርጠን ትሬኒንግ እንሰጣለን። ምናልባትም ያው የባሌ ተራሮች ብሔራዊ ፓርክ ብዙም አቴንሽን ያልተሰጠው ነገር ግን የዓለማችን በጣም ባዮዳይቨርሲቲ ሪች የሆነ ፓርክ ነው። ሌላው ምናልባትም 7 ብርቅዬ እንስሳቶች አሉ በኢትዮጵያ አጥቢ እንስሳቶች። ከዛ ውስጥ 5ቱ ባሌ ውስጥ ነው የሚገኘው። ሌላው ምናልባትም በአፍሪካ አዋፋትን ለማየት 4ኛው ተመራጭ ቦታ ነው። እንዲሁም ደግሞ ከዛም በላይ ከዚህ ከኢኮሎጂካል እና ከቱሪዝም አገልግሎቱ ባሻገር በጣም ትልቅ ጥቅሙ በሳውዝ ኢስት ኢትዮጵያ የሚኖሩ በሶማሊያ እንዲሁም ኬንያ ድረስ የሚኖሩ 12 ሚሊዮን የሚጠጉ ህዝቦችና እንዲሁም ከብቶቻቸው ከባሌ ተራሮች ከሚመነጨው ከ40 በላይ ከሆኑ ወንዞች ነው ዲፔንድ የሆነው። ስለዚህ በጣም በጣም ባሌ ማውንቴን ናሽናል ፓርክ መጠበቅ በጣም ትልቅ ያስፈልጋል ማለት ነው። ምክንያቱም በጣም ኢምፓክቱ በጣም ብዙ ነው የሚሆነው። የአራዊቶች መጥፋት ብቻ ሳይሆን ተያይዞ የሚመጡ ብዙ ክራይሶች ስላሉት በጣም መንከባከብ ያስፈልጋል። ፓርኩ በአሁን ሰዓት በጣም አደጋ ላይ ነው። ላይክ በፓርኩ ውስጥ የሰፈሩ ሰዎች በተለይ አርብቶ አደሮች ናቸው አብዛኞቹ። ስለዚህ እነዚህ አርብቶ አደሮች ለከብቶቻቸው አዲስ ሳር እንዲበቅልላቸው ለማድረግ በየሶስት አመቱ ያቃጥላሉ። ስለዚህ በዚህ ዙሪያ የሆነ ፕሮጀክት ተሰርቶ ለከብቶቻቸው አማራጭ እንትን ተሰጥቷቸው ካልሆነ በጣም አስቸጋሪ ነው የሚሆነው። ይሄንን በጣም አጽኖ ሰጥቼ መናገር ፈልጋለሁ። ምክንያቱም የባሌ ተወላጅም ሊሆን ይችላሉ የኦሮሚያም ወይ ደግሞ በአጠቃላይ የአካባቢ ጥበቃ የሚቆረቆሩ ሰዎች ትኩረት ሰጥተውት ሰፖርት እንዲያደርጉ ነው። በጣም ሰዎች ጆይን እንዲያደርጉን ጥሬን አቀርባለሁ። በዚህ አጋጣሚ ማንኛውም ኢትዮጵያዊ በተለያየ ዓለም ያለን ይህንን ፓርክ ከጉዳት ከአደጋ ማዳን አለብን የሚል ነው።
ጋቢና ቪኦኤ ከአሜሪካ ድምፅ የተጀመረው አዲስ ዝግጅት ጋቢና ቪኦኤ በናይል ሳት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል በናይል ሳት ከሰኞ እስከ አርብ እንዴት እንደምታገኙን እንንገራችሁ። ፍሪኩዌንሲ 12.399 ኤፍኢሲ 56ኛ ሲምቦል ሬት 27.5 ፖላራይዜሽኑ ቨርቲካል ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁ እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን።
አሁን ደግሞ ወደ መጨረሻው ዘገባችን ስናመራ የደቡብ ሱዳን የእርሻና የተፈጥሮ ሀብት ሚኒስቴር ሆነው ሲያገለግሉ የቆዩት የተቃዋሚ ፓርቲ መሪ ዶክተር ላም አኮል ስልጣናቸው መልቀቃቸውን አስታውቋል። ምክንያታቸው ፕሬዚዳንት ሳልቫኪር ማያርዲት የሰላም ስምምነቱን ፍቀውታል የሚል እንደሆነ ተናግረዋል። ዶክተር ላም አኮል ለአሜሪካ ድምጽ በሰጡት ቃል ደቡብ ሱዳን ውስጥ ተግባራዊ የሚደረግ የሰላም ስምምነት የለም ብለዋል። ዓለም አቀፉ ማህበረሰብ በበኩሉ የደቡብ ሱዳን ወገኖች ወደ ድርድር እንዲመለሱ እየጎተጎተ ነው። እስክንድር ፍሬው ተከታዩን ዘገባ ከአዲስ አበባ አልኳል።
የደቡብ ሱዳን የተኩስ አቁም ስምምነት አልያዘም፣ የሰላም ሂደቱም አልሰመረም። አንዱ ሌላውን ተጠያቂ የሚያደርግበት ጣቱን የሚቀስርበት አዙሪትም ቀጥሏል። ዛሬም የብሔራዊ አንድነት የሽግግር መንግስቱ አንድ ሚኒስትር ስልጣናቸውን በገዛ ፈቃዳቸው ለቀዋል። የእርሻና የምግብ ዋስትና ሚኒስትር የነበሩት ዶክተር ላማኮል ከፕሬዝዳንት ሳልቫኪር ማያርዲትም ሆነ ከአማጽያኑ መሪ ዶክተር ሪያክ ማቻር ውጭ የነበሩ ፓርቲዎችን በመወከል በሰላም ስምምነቱ የተሳተፉ ናቸው። በሽግግር መንግስቱ ለእነዚህ ፓርቲዎች የተመደበውን የሚኒስትርነት ቦታም ይዘው ቆይተዋል። ዛሬ ግን ከዚህ ኃላፊነታቸው መልቀቃቸውን ይፋ አድርገዋል። ለዚህ ያበቃቸው ምን እንደሆነ የጠየኳቸው ሚኒስትሩ ተከታዩን መልሰዋል።
And the reason for doing that is that I was there to implement the peace agreement. And since the president has decided to scrap the peace agreement,
እዚያ የነበርኩት የሰላም ስምምነቱን ለመተግበር ነበር። ፕሬዝዳንቱ ግን የሰላም ስምምነቱን ለመፋቅ በመወሰናቸው ከእንግዲህ ከዚያ የሚያቆየኝ ምክንያት አይኖርም። ፕሬዝዳንቱ የሰላም ስምምነቱን ሰርዘውታል። ተቀዳሚ ምክትል ፕሬዝዳንቱ ከዋና ከተማይቱ ጁባ ተባረዋል። የጸጥታ መዋቅሮችም አልተዘረጉም። ፖለቲካዊ ሂደቱም አብቅቶለታል። የነኚህ ሁሉ ድምር የሚያሳየው ጁባ ላይ ተግባራዊ የሚደረግ የሰላም ስምምነት ያለመኖሩን ነው።
በደቡብ ሱዳን የተመሰረተው የብሔራዊ አንድነት የሽግግር መንግስት እንቅፋት የገጠመው ከሶስት ሳምንታት በፊት ነው። የፕሬዝዳንት ሳልቫኪር ማያርዲትና የተቀናቃኛቸው ዶክተር ሪያክ ማቻር ኃይሎች ተኩስ ሲለዋወጡ፣ በሽግግር መንግስቱ የተቀዳሚ ምክትል ፕሬዝዳንትነቱን ቦታ ይዘው የነበሩት ዶክተር ሪያክ ማቻር አገር ለቀው የሄዱት ከዚህ በኋላ ነው። ይህንን በስራ ገበታ ላይ እንዳለመገኘት የቆጠሩት ፕሬዝዳንት ሳልቫኪር ማያርዲት በመተካቸው ሌላ ሰው መሾማቸውም ሁኔታውን አወሳስቦታል። አዲሱ ተቀዳሚ ምክትል ፕሬዝዳንት ጀነራል ታባን ደንጋይ የማቻር ቡድን ዋነኛ ተደራዳሪ የነበሩ ናቸው። ዓለም አቀፉ ማህበረሰብ ሁለቱ ወገኖች ውጊያ እንዲያቆሙና ችግሮችን በውይይት እንዲፈቱ እያሳሰበ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ በአዲሲቱ አፍሪካዊት ሀገር የቀጠለውን ውጊያ አውግዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንግዲህ የዛሬው ፕሮግራማችን በዚሁ ሊጠናቀቅ ነው።
አዎ፣ በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አድማጮች አስተያየታቸውን ያድርሱን።
በሰላም በጤና ያገናኘን እያልን ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ጽዮን ግርማ ነን። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።
መልካም ምሽት።